ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። የረቡዕ ጥር 30 2010 ዓመተ ምህረት ፕሮግራም አስተናጋጆች ሶሎሞን አባተና
ቆንጂት ታየነን። ለምሽቱ ያዝናቸውን ዝግጅቶች በቅድሚያ እናስተዋውቅ።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ አዳዲስ የምርጫ ቦርድ አባላትን ሰየመ።
በምርጫ ፍራቱ ላይ ነው ድርድር ያደረግነው እንጂ በምርጫ ቦርድ እና በይዘቱ ላይ ድርድር አላደረግንም። እንደራደርም ብለን አቁመነዋል። በዚህ ላይ ለምን አደራደርም ያለው አንደኛ እኛ የምርጫ ኮሚሽን ብለን ነው እንዲዋቀር የምንፈልገው።
ከመንግስት ጋር ከሚደራደሩት ፓርቲዎች አንዱ የሆነው የመኢአድ ዋና ተደራዳሪ አቶ ሙሉጌታ አበበን ድምጽ ነው የሰማነው። ዝርዝሩን ከዜና ቀጥሎ በአብይ ርዕስ እናቀርባለን።
ዩናይትድ ስቴትስ ኦሮሚያና ሶማሌ ክልል ውስጥ የተከሰቱትን ግጭቶች የምታየው እንዴት ነው? መፍትሄ ለማምጣት ትጥራለች?
ተጎጂዎችን ለመርዳት የሚያስችል ገንዘብ መመደቡን መንግስት ያወጣውን መግለጫ አይተናል። እዚህ ላይ ግን ደግሜ ማስረዳት የምፈልገው በጣም ጠቃሚ የሚሆነው እቅዱ ሌሎችንም ጨምሮ በደንብ መቀነባበሩ አስፈላጊ መሆኑ ላይ ነው።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርነት ከሰጡን ቃለ መጠይቅ የወሰድነው ነው። በሁለተኛው አጋማሽ በዲሞክራሲ በተግባር ፕሮግራም ዝርዝሩን ይዘናል።
ሌሎች ዘገባዎችንም ይዘናል። ከብርሃን ኃይሉ ጋር ፋሲል ገበየሁ ዝግጅታችንን ይመራል። አሁን የምሽቱ የዓለም ዜናዎች ቀድማለሁ።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ አዳዲስ የብሔራዊ ምርጫ ቦርድ አባላትን ሹመት አጽድቋል። ሹመቱ የጸደቀው በድርድር ላይ የሚገኙት ኢህአደግና ተቃዋሚዎች በቦርዱ አደረጃጀት ላይ ያላቸው ልዩነት በተቀረፈበት ሰዓት ነው። የሚሾሙትንም የቦርድ አባላት በመጠቆሙ ስራ ላይ እንድንሳተፍ ተጠይቀን ነበር፣ አልተቀበልነውም ብለዋል የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ። በአብይ ርዕስ ዝርዝሩን እናቀርባለን።
በሰላማዊ ትግል ድል ለመጎናጸፍ መስዋዕት እየከፈለ መሆኑንና በዚህም ምክንያት የተገደሉና የተጎሳቆሉ መኖራቸውን ተቃዋሚው አረና ትግራይ ለዲሞክራሲና ሉዓላዊነት አስታወቀ። የፓርቲው ማዕከላዊ ኮሚቴ መቀሌ ላይ ያካሄደውን ግምገማ 10 ነጥቦችን የያዘ የአቋም መግለጫ አውጥቶ አጠናቋል። ሪፖርተራችን ዓለም ፍስሐ ከመቀሌ ተጨማሪ አለው።
አረና ትግራይ ለዲሞክራሲና ሉዓላዊነት ማዕከላዊ ኮሚቴ በመቀሌ ከተማ በፖለቲካና ኢኮኖሚያዊ ጉዳዮች አስመልክቶ በመገምገም ጥር 28 2010 ዓመተ ምህረት 10 ነጥቦችን የያዘ አቋም መግለጫ አውጥቷል። በዚህ ግምገማ በሰላማዊ ትግል ድል ለመጎናጸፍ ከኛ የሚጠየቅ መስዋዕት እየከፈል ነው። ስለሆነም ብዙ አባሎቻችንና ደጋፊዎቻችን በፖለቲካ አመለካከታቸው ብቻ በህይወት እንዳይኖርና ሰላማዊ ኑሯቸው እንዳይኖሩ የሚያድርግ አስከፊ ረህገ መንግስት ጭቆና እየደረሰባቸው ነው ይላል ያወጣው መግለጫ። አረና ትግራይ ለዲሞክራሲና ለሉዓላዊነት ማዕከላዊ ኮሚቴ የአመቱ አፈጻጸም በፖለቲካው ያለው ተሳትፎና የአገራችን ሁኔታ ላይ በማትኮር ግምገማው እንዳካሄደው አስታውቋል። በፖለቲካ ጉዳዮች የተመለከተ ሲገመግም አገራችን አጋጥሟት ያለው ቀውስ የኢህአዴግ ስርዓት ፖለቲካ ምህዳር ያጠበበ፣ በእሽህ ያጠረ፣ የዲሞክራሲ ተቋማት ያጠፋ፣ ነጻ ማህበሮችን እንዳይኖሩ በማድረግ የራሱ አገልጋዮችን ማህበራት በመተካት ወደዚህ ቀውስ አድርሰናል። ግምገማው ካጠናቀቀ በኋላ ካወጣቸው 10 ነጥቦች ለምሳሌ ያህል ወደ ውጊያና ግጭትን የሚያደርሱ ሁሉም ፖለቲካዊ ውሳኔዎችና እርምጃዎችን የሚያቆምበት ሁኔታና አገራዊ መግባባትና አንድነት የሚገነባበት መንገድ እንዲፈልግ እንጠይቃለን። 2. መንግስት በፌደራልና በሌሎች ክልሎች የተጀመረው የፖለቲካ እስረኞች የመልቀቅ ተግባር በትግራይ ክልል ባለመታየቱ ህወሓት በትግራይ ህዝብ ላይ ያለው ቀና ያልሆነ አመለካከት እንዲያነሳ ጥሪያችን እናቀርባለን የሚል ይገኝበታል። ዓለም ፍስሐ ከመቀለ።
በኢትዮጵያ ፌደራል ከፍተኛ ፍርድ ቤት ተፈርዶባቸው ማረሚያ ቤት የሚገኙት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ 4 አባላት ዛሬ የይግባኝ ክርክራቸውን ሳያሰሙ ቀሩ። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ለሌላ ጊዜ ቀጠሮ መሰጠቱ ደንበኞቻቸውን እንደሚጠቅም የአቤት ባይ ጠበቆች ተናግረዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኬንያ ተቃዋሚ መሪ ራይላ ኦዲንጋ ባለፈው ሳምንት ናይሮቢ ላይ ፈጽመውታል በተባለ የይስሙላ ፕሬዝደንታዊ ቃለ መሐላ ስነ ስርዓት ላይ ተገኝተዋል የተባሉትን የሕግ ባለሙያ መንግስቱ በኃይል አስወጥቶ ወደ ካናዳ ሸኘ። ጠበቃው ሚጉና ሚጉና ተይዘው በአምስተርዳም አድርጎ ወደ ቶሮንቶ በሚበር ኬኤልኤን አይሮፕላን ተጭነው የተላኩት ትናንት ምሽት ላይ ነበር። ባለስልጣናቱ ሚጉናን በኃይል ይዘው ያስወጧቸው ዛሬ ረቡዕ ፍርድ ቤት እንዲቀርቡ አንድ የናይሮቢ ዳኛ የሰጡትን ትዕዛዝ ረግጠው እንደሆነ ተገልጿል።
በሙስና ወንጀል ክስ የተወጠሩት የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ የፖለቲካ ህይወታቸው ማክተሚያ ተቃርቧል እየተባለ ነው። በሙስና ቅሌት ባለፈው ታህሳስ ከገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ መሪነታቸው ተነስተዋል። የፓርቲው ዋና ስራ አስፈጻሚ አካል ከሚስተር ዙማና የፓርቲው አመራር እንዲሁም ከምክትል ፕሬዚደንቱ ሴሪል ራማፎሳ ጋር ገንቢ ሲል የጠራውን ውይይት ተከትሎ በ75 አመቱ ፕሬዚደንት መጻኢ ዕድል ላይ ለመወሰን ለዛሬ ጠርቶት የነበረውን ስብሰባ አራዝሟል። ቪክተር ቤቲ ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ያቀርባል።
ሚስተር ዙማ እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓመተ ምህረት ጀምሮ ነው ስልጣን ላይ ያሉት። የወቅቱ የሥራ ዘመናቸውም እስከ መጪው ዓመት ምርጫዎች ድረስ ያቆያቸዋል። ፕሬዚደንት ዙማ ከ15 ቀናት በኋላ እንደገና በምክር ቤቱ የትምምን ድምፅ ሊሰጥባቸው ቀጠሮ ተይዟል። ጄሲ ዱዋርቴ የኤኤንሲ ማለትም የአፍሪካ ብሔራዊ ኮንግረስ ምክትል ዋና ጸሐፊ ያስረዳሉ።
It is important for us to have a clear decision that will guide everyone. Without question and without
ከፍፍሉን በዚህ ደረጃ ያመጣው ምን እንደሆነ ማወቁ በጣም ጠቃሚ ነው። አሉታዊ ጉምጉምታ ማካሄዱ ምን የሚያስገኘው ጥቅም ይኖራል? ፕሬዝዳንቱ በሸንጎው የትምምን ድምጽ ሳያገኙ መቅረታቸው ተፈላጊ አይደለም። ደቡብ አፍሪካ የሪፐብሊካን ገጽታ ለማበላሸት ትፈልጋለች ብለን አናስብም።
በውጭ ግንኙነቶች የአፍሪካ ፖሊሲ ጉባኤ አንጋፋው ባልደረባ ጆን ካምቤል ባልደረባችን ለቪክተር ቤቲ ሲናገሩ የሚስተር ዙማን ስንብት አስመልክቶ ምን አይነት ድርድር እንደተካሄደ መገመት ይቻላል ብለዋል። ፕሬዚደንት ጄኮብ ዙማን ምናልባት ሊተኳቸው የሚችሉት ሲሪል ራማፎዛ ከወዲሁ የዙማን አስተዳደር በበከለው ሙስናና የስልጣን ብልግና ላይ ዘምተዋል። ደቡብ አፍሪካ ውስጥ የሀገሪቱ ገንዘብ ራንድ ምንዛሪው ከዶላር በላይ ስለሆነም ብሔራዊና ዓለም አቀፍ መዋዕለ ንዋይ መዳቢዎችን ያበረታታሉ ሲሉ ጆን ካምቤል አክለው አስረድተዋል።
የዚምባብዌው ተቃዋሚ ፓርቲ የዲሞክራሲያዊ ለውጥ ንቅናቄ ኤምዲሲ መሪ ሞርጋን ቻንጊራይ ኔልሰን ቻሚሳን የፓርቲው ተጠባባቂ ፕሬዝደንት አድርገው ሰየሙ። የኤምዲሲው ተጠባባቂ ፕሬዝደንት ስልጣን ከተሾሙበት ጊዜ ጀምሮ ተግባራዊ መሆን መጀመሩ ታውቋል። ቻንጊራይ የደንዳኔ ካንሰር እንዳለባቸው ካሳወቁ ካለፈው ሰኞ ወዲህ ሆስፒታል እየተመላለሱ ናቸው። ምናልባት አሁን ላይ ተርፉ ይችላል እየተባለ ባለፉት ጥቂት ቀናት ውስጥ ጭምጭምታዎች ቢሰሙም ራሳቸው ዛሬ ባሰራጩት የትዊተር መልእክት ግን የለም፣ ያን ያህል አልጠናብኝም፣ ደህና ነኝ፣ ሕክምናዬም ይሳካል ብለዋል።
የዩናይትድ ስቴትስን መንግስት ከነገ እኩለ ሌሊት የበጀት መሟጠጥ ለማትረፍና እንዳይዘጋም ለመከላከል የህግ መወሰኛ ምክር ቤቱ አባላት በብርቱ ድርድርና ስራ ተጠምደዋል። ሪፑብሊካኑና ዴሞክራቶቹ እንደራሴዎች ለብሔራዊ መከላከያ ኃይሉ የተራዘመ ጊዜ ወጪ ለመመደብ የሚቻልባቸውን መንገዶች እየፈለጉ መሆናቸው ታውቋል። መከላከያ መስሪያ ቤቱን እስከ ያዝነው ዓመት ፍጻሜ የሚያቆይና ለሌሎች የሀገር ውስጥ ስራዎች ለስድስት ወራት የሚዘልቅ የወጪ በጀት የተወካዮች ምክር ቤቱ የህግ መምሪያ ትናንት ምሽት ላይ በሰጠው ድምጽ ቢያጸድቅም አንድም ዲሞክራት እንደራሴ የአዎንታ ድምጽ አለመስጠቱ በጉዳዩ ላይ ያለውን ግልጽ መከፋፈል እንደሚያሳይ ተነግሯል። የህግ መወሰኛ ምክር ቤቱ አንዳች ስምምነት ላይ ደርሶ የበጀት ማራዘሚያውን ካላጸደቀ ፌዴራል መንግስቱ ነገ ሐሙስ እኩለ ሌሊት ላይ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ እንደገና መዘጋቱ ነው ማለት ነው። የተወካዮች ምክር ቤት አፈ ጉባኤ ፖል ራያን ዛሬ በሰጡት መግለጫ በሌሎች ጉዳዮች ላይ እስኪመክሩና እስኪስማሙ የጦሩን የዓመት በጀት የያዘውን ሰነድ ለሴኔቱ መላካቸውን ገልጸው ዲሞክራቶቹ ወታደሮቻችን ያለ ክፍያ እንዲቀሩ የሚፈልጉ አይመስለኝም ብለዋል።
ለዜና የተያዘው ክፍለ ጊዜ አብቅቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ፕሮግራም ነው።
አስተናጋጆቻችሁ ቆንጅ ይታይና
እኔም ሶሎሞን አባተነን። በሁለተኛው አጋማሽ ዲሞክራሲ በተግባርና ሴቶችና ቤተሰብ ይቀርባሉ።
በኢትዮጵያ የአፋር ክልል የሴቶች ግርዛትን በተመለከተ በሚቀርብ ዝግጅት አንዲት ከሚቀርቡት መካከል ነው። አንዲቱ የቀድሞ ገራዥ የነበሩ ሌላይቱ የልማዱ ሰለባ ሆና ዛሬ ሁለቱም ልማዱን ለማስቀረት የተነሱ ናቸው። በሴቶች ክፍለ ጊዜ ይቀርባሉ።
የጥቁር አሜሪካውያን ታሪክ የሚዘከርበት ፌብሩዋሪ የጥቁሮች ታሪክ ወር ቅንብር በአሜሪካና ህዝቧ ዝግጅት ይኖረናል። አሁን የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ አዳዲስ የብሔራዊ ምርጫ ቦርድ አባላትን ሹመት አጽድቋል። ሹመቱ የጸደቀው በድርድር ላይ የሚገኙት ኢህአደግና ተቃዋሚዎች በቦርዱ አደረጃጀት ላይ ያላቸው ልዩነት በተቀረፈበት ሰዓት ነው። የሚሾሙትንም የቦርዱን አባላት በመጠቆሙ ስራ እንድንሳተፍ ተጠይቀን ነበር፣ አልተቀበልነውም ብለዋል የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ። እስክንድር ፍሬው ተከታዩን ልኳል።
የህዝብ ተወካዮች ምክር ቤት የብሔራዊ ምርጫ ቦርድ አባላትን ሹመት ያጸደቀው በዛሬው ዕለት ነው። በዚህም መሰረት የቀድሞዋ የብሔራዊ ስታቲስቲክስ ባለስልጣን ዋና ዳይሬክተር አምባሳደር ሳሚያ ዘካሪያ የቦርዱ ሰብሳቢ፣ የቀድሞ የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ደሞዜ ማሜ ደግሞ ምክትል ሰብሳቢ ሆነዋል። አቶ ደሞዜ የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር በመሆንም አገልግለዋል። ከሰብሳቢዋና ከምክትል ሰብሳቢው በተጨማሪ የሌሎች 7 የቦርድ አባላት ሹመትም ጸድቋል። የብሔራዊ ምርጫ ቦርድ አባላት ሹመት የጸደቀው ገዢው ፓርቲ ኢህአዴግና 16 ተቃዋሚ ፓርቲዎች ድርድር እያደረጉ ባሉበት ወቅት ነው። ፓርቲዎቹ በዚሁ ድርድር የኢትዮጵያ የምርጫ ስርዓት አሁን ካለው ያብላጫ ድምጽ ስርዓት ወደ ቅይጥ ትይዩ ስርዓት እንዲቀየር ተስማምተዋል። ይህ አዲስ የምርጫ ስርዓት ከሚቀጥለው የ2012 ጠቅላላ ምርጫ ጀምሮ ተግባራዊ እንደሚደረግ ፕሬዝዳንት ዶክተር ሙላቱ ተሾመ ለፓርላማው ባደረጉት የመክፈቻ ንግግር ጠቁመው ነበር። ከኢህአዴግ ጋር ድርድር እያደረጉ ካሉት ተቃዋሚ ፓርቲዎች አብዛኛዎቹ ግን የምርጫ ስርዓቱ ብቻ ሳይሆን የራሱ የምርጫ ቦርድ አደረጃጀትም እንዲቀየር ሲሞግቱ ቆይተዋል። በቦርዱ አደረጃጀት ላይ የተደራደሩት ኢህአዴግና አብዛኛዎቹ ተቃዋሚዎች ልዩነታቸውን ባላጠበቡበት ወቅትም ነው ሹመቱ የጸደቀው። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዝዳንትና የፓርቲው ዋነኛ ተደራዳሪ አቶ ሙልጌታ አበበ ይሄንኑን የሚያብራሩት
ህገ መንግስቱን መነሻ አድርገን ለተደራዳሪ ፓርቲዎች ከዚህ በፊት የምርጫ ቦርድን ምርጫ ግን ማስተያየት በተመለከተ ገዢው ፓርቲ አቅርቦ ነበር ወደ ተደራዳሪ ፓርቲዎች። ተደራዳሪ ስለሆናችሁ ተሳትፎ እንድታደርጉ የሚል ሀሳብ ነበር ይዞ የመጣውና
አሁን ሰሞኑን ነው አሁን እየተካሄደ ባለው ድርድሩ
ላይ ድርድር ላይ በነበርንበት ሰዓት ይህን ሀሳብ አቅርቦ ምርጫው ላይ ተሳተፉበት ማለት አስተያየት ስጡበት ይህን ጥያቄ አቅርቦ ነበር። አንደኛ ህገ መንግስቱ አይፈቅድልንም እኛ መቀመጫ ስለሌለን ማለት ነው። ሁለተኛ
የፓርላማ መቀመጫ ስለሌላችሁ ማለት ነው።
ስለሌለን ህገ መንግስቱ አይፈቅድልንም። ሁለተኛ ድርድር እያደረግንበት ስለሆነ በዚህ ድርድር በተለይ 11 የፖለቲካ አድራቂ ፖለቲካ ፓርቲዎች በምርጫ ስርዓቱ ላይ ነው ድርድር ያደረግነው እንጂ በምርጫ ቦርድ እና በይዘቱ ላይ ድርድር አላደረግንም። እንደራደርም ብለን አቁመነዋል። በዚህ ላይ ለምን አንደራደርም ያልነው አንደኛ እኛ የምርጫ ኮሚሽን ብለን ነው እንዲዋቀር የምንፈልገው። በምርጫ ኮሚሽን ይዘቱ 45 አንቀጾች የሚተካከሉ አቅርበናል። ያንንም የድርድር ሀሳብ ሰጥተናል። የምርጫ ቦርድ የሚለው ቀርቶ ስያሜው የምርጫ ኮሚሽን፣ ከዛ የምርጫ ኮሚሽን ሆኖ ደግሞ የበላይ ጠባቂ ቦርድ እንዲኖረው ከፓርቲዎች የተውጣጣ ሁሉንም ያሳተፈ የበላይ ጠባቂ ቦርድ ልክ እንደ ንግድ ባንክ ወይም እንደ ሌሎቹ ሁሉ የበላይ ጠባቂ ቦርድ እንዲኖረው ፖሊሲ የሚያወጣና ችግሮች ሲመጡ አቅጣጫ ሲያስይዝ የሚችል አካል እንዲኖረው የሚል ነው እኛ የድርድር ሀሳብ ያቀረበ። ስለዚህ ይህንን አንቀበልም ስላለ እኛ ተቃውሟችንን ይዘቱም ላይ እንነጋገራለን፣ ስያሜው ላይ ግን ከቦርድ የዘለለ ነገር ልንቀበል አንችልም የሚል ሀሳብ ይዞ ኢህአዴግ አራት ፓርቲዎችን ይዞ የተደራደረ
የኢትዮጵያ ብሔራዊ ምርጫ ቦርድ አደረጃጀትና የገለልተኝነት ጉዳይ ለአመታት ተቃዋሚዎችንና መንግስትን ሲያጨቃጭቅ የቆየ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በኢትዮጵያ ፌደራል ከፍተኛ ፍርድ ቤት ተፈርዶባቸው ማረሚያ ቤት የሚገኙት የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አራት አባላት ዛሬ የይግባኝ ክርክራቸውን ሳያሰሙ ቀርተዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ጉዳዩ መቀጠሩ ደንበኞቻቸውን እንደሚጠቅም የአቤት ባይ ጠበቆች ተናግረዋል። ዝርዝሩን መለስካቸው ማይዟል።
ክርክራቸውን በፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለማሰማት ለሶስት ዓመታት ያህል የጠበቁት አራቱ የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ዛሬም ክርክራቸውን ለማቅረብ አልቻሉም። የፌደራሉ ከፍተኛ ፍርድ ቤት ከሶስት ዓመታት በፊት በሰጠው ውሳኔና በጣለው ቁጣት ከሰባት እስከ 20 ዓመታት እስር የተፈረደባቸው አቶ አህመድ ሙስጣፋ፣ አቶ አህመድን ጀበል፣ አቶ ካሊድ ኢብራሂምና አቶ መሐመድ አባተ ሁለት ድርጅቶችን ጨምሮ ከተቀሩት የኮሚቴው አባላትና ሌሎች ግለሰቦች ጋር በጠቅላላ በ31 ተከሳሾች ላይ አቃቤ ሕግ ክስ መስርቶባቸው ነበር። ከነዚህ መካከል የበታች ፍርድ ቤቱ 12ቱን በነጻ አሰናብቷል። በሌሎቹ ሁሉ ቢፈረድም አሁን በእስር ከሚገኙ ከአራቱ በስተቀር በተለያየ ሁኔታ ሁሉም ተፈተዋል። የአህመድ ሙስጣፋ ጠበቆች እንደሚያስረዱት ከተለመደው ውጪ እነዚህን አራት ተከሳሾች ጉዳይ ይግባኝ አሁን ከሚገኝበት ደረጃ ለማድረስ ከሶስት ዓመታት በላይ ወስዷል ይላሉ። ይሁንና ጉዳያቸው ደግሞ ከሌላ መዝገብ ጋር ተዳብሎ እንዲታይ አልፈለግንም ይላሉ። ከጠበቆቹ አንዷ ወይዘሮ አዲስ መሐመድ ምክንያታቸውን ይዘረዝራሉ።
የይግባኝ ቅሬታችን ብዙ ናቸው። ስለዚህ ይሄ በሆነበት ሁኔታ፣ በዚህ በተጨናነቀ ሁኔታ ክርክሩ ቢሰማ ተገቢ የሆነ ፍትህ አናገኝም ብለን ስለምናስብ ደንበኞቻችንም ቀጠሮ ተቀይሮ ሰፊ በሆነ አዳራሽ ማረሚያ ቤትን ቤተሰብ የማይገባ ስለሆነ ቢያንስ እንኳን በግልጽ ችሎት የነበረው ክርክር ምን ይመስላል የሚለውን መከታተል እንዲችሉ ሰፊ አዳራሽ ላይ እንዲሆንላቸው ጠይቀዋል። እነሱ ፍርድ ቤቱም ይህንኑ ተቀብሎ ተለዋጭ ቀጠሮ ለመጋቢት 13 2010 ዓ.ም ይግባኙን ለመስማት ተይዟል።
በዚህ መካከል የወከሏቸው ደንበኞቻቸው የእስር ጊዜ እንደሚራዘምና የተፋጠነ ፍትህ የማግኘት መብታቸው እንደተጣበበ ማየት ይቻላል። ለምን ይህንን መረጣችሁ የሚል ጥያቄ አንስቻለሁ። ሌላው ጠበቃ አቶ መሐመድ አብደላ ደንበኞቻቸው ይጠቅማል ያሉትን ይዘረዝራሉ።
በአጠቃላይ የወንጀል ህግ መርህ እና በፍትህ አስተዳደር መሰረት የዘገየ ፍትህ እንደተነፈገ ይቆጠራል። ደንበኞቻችን ይግባኝ የማቅረብ ፍላጎታቸውን ለከፍተኛ ፍርድ ቤት ከገለጹ ከሶስት ዓመት በላይ ሆኗቸዋል። የተፋጠነ ፍትህ የማግኘት መብታቸው ሊጠበቅ ይገባል። ያም ሆኖ ግን አሁን ባለው ሁኔታ፣ በተጨናነቀ ሁኔታ ሁለት ዓመት በላይ የወሰደ የክርክር ሂደት፣ ከአስር ሺህ በላይ ሰነዶች ያሉት መዝገብና በመቶዎች የሚቆጠሩ ምስክሮች የተሰሙበትን መዝገብ በእንደዚህ አይነት የተፋጠነና ክስን ወይም ቅሬታን ማቅረብ በማይቻልበት ሁኔታ መሄዱ ለደንበኞቻችን ራሱ ጥቅም የሚሰጥ አይደለም፣ እንደውም የሚጎዳ ነውና ከዚህ አንጻር ከጠበቁት ሶስት ዓመት የማይበልጥ በመሆኑ በቀጣይ ጊዜ የተፋጠነ ፍትህ አግኝተው ደንበኞቻችን የፍትህ ተጠቃሚ ይሆናሉ የሚል ተስፋ አለን።
ሁለቱም ጠበቆች ቀደም ሲል መንግስት እንደገለጸው ይሰጣል በሚባለው ምህረት ደንበኞቻቸው እንደሚፈቱ ያላቸውን ጠንካራ ተስፋ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ የመጽሔት ክፍለ ጊዜ ዘገባ ወደ ኢትዮጵያ ሶማሌ ክልልና ወደ ዩናይትድ ስቴትሷ ሚኒሶታ ክፍለ ግዛት የሚወስደን ነው። በቅርቡ በሶማሌ ክልል ፕሬዚደንትና በጥቂት አጋሮቻቸው ጥቅስ ተፈጽመዋል የተባሉ የመብት ጥሰቶችና በውጭ ሀገር የሚኖሩ የክልሉ ተወላጆች እየደረሱብን ነው ያሏቸውን የጥቃት ዛቻዎችና ማስፈራሪያዎች አስመልክቶ ለዝግጅት ክፍላችን በላኩት ደብዳቤ መነሻነት አንድ ዘገባ አቅርበን እንደነበረ ይታወሳል። ያንን ዘገባ ተከትሎም በቅሬታው የተጠቀሱት በጊዜው እስር ላይ የነበሩ ግለሰቦች መለቀቃቸውን ዱልሚ ዲድ የተባለው ክሶቹን ያቀረበው ቡድን አባላት አስታውቀው ነበር። ይሁን እንጂ ብዙም ሳይቆይ ቡድኑ በሚኒሶታ ክፍለ ግዛቶቹ መንትያ ከተማዎች ሴንት ፖልና ሚኒያፖሊስ ባለፈው ወር መገባደጃ ያካሄደውን የተቃውሞ ስብሰባ ተከትሎ ዳግም በሰላማዊ ሰዎች ላይ የሚፈጸመው እስርና እንግልት ማገርሸቱን፣ በውጭ ሀገር በሚኖሩት የክልሉ ተወላጆች ላይ የሚቃጡት ማስፈራሪያና ዛቻዎችን መቀጠላቸውን አባላቱ ለአሜሪካ ድምጽ ተናግረዋል። ጉዳዩን የተከታተለው አሉላ ከበደ ተከታዩን አጠናቅሯል።
ክልላችንንና ህዝባችንን የሚመለከት ምንም አይነት እንቅስቃሴ ባደረግን ቁጥር በአገር ውስጥ በተለይ ዘመዶቻችን ላይ ማስፈራራትና ዛቻው እንደ አዲስ ይጀምራል። አሁን ደግሞ ጫናና ግፊቱ ቤተሰቦቻቸው በተቃውሞ ተሳትፈዋል ከተባሉ ወገኖች ጋር የሚዛመዱ ታዳጊ ህፃናት ላይ ሳይቀር ነው ሲሉ የክልሉን ፕሬዝዳንት አብዲ መሐመድ ዑመርንና አጋሮቻቸውን የሚከሱት የዱል ሚድድ ሊቀመንበር ዑመር ዶል ናቸው።
በሚኒሶታ ውስጥ ባለፈው ወር 27 ካደረግነው ስብሰባ በኋላ የተደረገው ወቅት በጣም የሚገርም ነገር ነው። ስብሰባ ከማድረጋችን በፊት አገራችን ክልላችን ውስጥ ያለው አስተዳዳሪ እና ለሱ የሚሰሩት ሰዎች ተነስተው በዚህ በአሜሪካ ውስጥ ያለን ሶማሌ ኢትዮጵያኖችን ሁሉ በተለይ በዚህ ስብሰባ ላይ ለሚከፈሉ ሰዎች ሁሉ ቤተሰባቸው ሄዶ ደውላቸው ልጆቻቸውን እንዳይሄዱ ስብሰባ ወይም ከሄዱ ንገራቸው ሁላችሁም እስር ቤት እንደምትገቡ ወይም ቤታቸውን እንደምታጡት ሀብታቸውን እንደምታጡት ብሎ አስጠንቀቃቸው። እነሱ ደግሞ ይሻላሉትም ሁሉንም ወል የምታደርገውን አድርግ መቼም ኦሬዲ አድርገሃል ከዚህ የበለጠ እና ስብሰባን ካደረግነ በኋላ ብዙ ሰዎች ታሰሩ። እንዳው ትናንሽ ልጆች 12 ዓመት ልጅ ምን ብለን የምታስረው? በድል ሊቀጥል አይችልም። እና ያው ዱል ሚድድ የሚባለው ደግሞ ስሙ በአማርኛ በደል ይብቃ ማለት ነው። እና በዛ ምክንያት ብዙ ታሰረ፣ ብዙ ሰዎች ተፈናቀሉ ከቤታቸው እና ቤቱን ሁሉ ተወረሰ። ለዘመሮቹ መሰጥ ጀመር ቤቶቹን።
የነኝህን በስብሰባቸው የተሳተፉ ግለሰቦች ዘመዶች ቤትና ንብረት ለሌሎች አሳልፈው ሰጡ ነው እያሉ ያሉት?
አዎ። እና አንዱ ብቻ ሳይሆን ስንት ሰው ነው እንደዛ የተደረገበት?
በክልሉ አስተዳደር እየተፈጸመ ነው ያሉትን የመብት ጥሰትና እንዲሁም ሙስና በውል ያውቃል ያሉት የዜጎችን መብት የማስጠበቅ ኃላፊነት ያለበት የፌዴራል መንግስቱ ለምን በጉዳዩ ጣልቃ መግባትና በሚሊዮኖች ላይ እየደረሰ ነው ያሉትን በደል ማቆም እንዳልፈቀደም ይጠይቃሉ። አቶ ዑመር፣
የሚገርመን እኛ በጣም የሚገርመን ኢትዮጵያዊ ሆነን በኢትዮጵያ ውስጥ የፌዴራል ገቨርንመንት እያለን እንዴት አንድ ሰው የክልሉን ህዝብ ወደ 7 ሚሊዮን የሚጠጋ ሰው ግማሹን ደግሞ እስር ቤት ያስገባል፣ ግማሹ ደግሞ በሪሃብ ይሞታል። የክልሉን ባጀት ተብሎ ከፌደራል ገቨርንመንት የሚመጣውን ለራሱ ለግሉ ይጠቅማል፣ ለእሱና ዘመሮቹ ብቻ፣ ለራሱ ሰው ሳንቲም አያገኝም።
የዱል ሚድዱ ሊቀመንበር አክለውም ይህንኑ ጥያቄያቸውን ያዘለ ደብዳቤ ለፌዴራል መንግስቱ ማስገባታቸውን እናም ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል።
የጻፍነው ደብዳቤ ለፕራይም ሚኒስተሩና ለሌሎች ዛብ ኢፒአድ ውስጥ ያሉት እንዲደርስ አድርገናል። ዋናው ነገር ደግሞ ህጉን እየተከተል ነው፣ በህጉ መሰረት እየሰራን እንዳው እሱ የሚነግራቸው ህግ ወጥ ናቸው። አገሩን ሊያበላሹት ወይም አገሩ ሊገነጠሉ ይፈልጋሉ እንደዚህ አይነት ነገሮችን ይላል እሱ። እኛ ግን የምናደርገው ሁሉ በህጉ መሰረት ህጉን እየተከተል ነው የምናደርገው። ስለዚህ ለዛ ነው ይሄን ደብዳቤ የጻፍ ነው ለከፍተኛ ባለስልጣኖች በሀገራችን ውስጥ ያለ ፌደራል ገቨርንመንት። ይሄን ነገር ክልል ውስጥ ያሉ ችግር ያውቃሉ። ይህ ችግር አለ ብሎ እነሱ ጋር አቤቱታ የሚያቀርቡ ስለሌለ በብዛት እኛ በህጉ መሰረት ልናቀርብ ፈልገን ነው። ሰው እንዴት እንደተቸገረ ይዛ ወጣቶች ትምህርት ቤት ጨርሶ ያለ ስራ ሲሆኑ ከሀገር የተሰደው ያው እንደምታየው በዛ በሊቢያ ውስጥ የሚቸገሩት አሉ ዘመዶቻችን፣ እዛ ሜዲትራኒያን ውስጥ የሞቱ ብዙ አሉ። እና ሁሉም ያውቃሉ አልልም፣ ግን ግማሾች ያውቃሉ ያለንበት ችግር። እኛ ህግን እየተከተል ለእነሱ እናቀርብላቸው ብለን ነው የጻፍ ነው።
እንዲህ ባለ ሁኔታ መቀጠል አይቻልም የሚሉት አቶ ዑመር የፌዴራሉን መንግስት ትኩረት ለማግኘት ግን አማራጭ ይሆን ይሆናል ያሉትን ይገልጻሉ።
ምናልባት ፌደራል ገቨርንመንት ለምን እንደማይመለከተው ሶማሌ ክልል ምክንያት እኔ ያሰብኩት ክልላችን ውስጥ ህዝብ ሰላማዊ ሰልፍ ስላላደረገ ምናልባት ለእሱ ነው። እንደ አማራ ክልል ወይም እንደ ኦሮሞ ክልል ሰላማዊ ሰልፍ ብናደርግ ኖሮ ምናልባት ፌደራል ገቨርንመንት ትኩረት ይሰጥም ነበር። አየ በጣም ጥሩ ይሆን ነበር። ለዛ ብዬ ህዝቡን ጠየቁት ተነስቶ ሰላማዊ ሰልፍ እንዲያደርጉ። ምክንያቱም ከዚህ በላይ አየ ማንም ሰው ሊኖር አይችልም። ክልላችን ውስጥ ያለው ሁኔታ ሰው የሚኖርበት ሁኔታ እንደሆነ ሊኖርበት አይችልም፣ ሊቀጠል አይችልም። ከገጠር መጥቶ ከተማ ውስጥ መጥቶ በአንድ አመት መልታይ ሚሊዮኔር የሚሆን ሰው ሲኖር ትምህርቱን ጨርሶ ዲግሪ ይዞ እንዳው 2000 ብር የሚከፍለው ስራ ሊያገኝ አይችልም። እንዴት ሊሆን ቻለ? እንግዲህ በሙስና ነው፣ በዝምድና ዘመዴ ነው ተብሎ እና ይህን ሁሉ ፌደራል ገቨርንመንቱ ገፍቶ ይህንን መፍትሄ ማግኘት አለበት።
አድማጮች፣ ከሙስና እስከ ህገ ወጥ እስርና ግድያ ቁጥሩ የበዛ ወንጀላ የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ዑመርን ምላሽ ለማግኘት አሁንም በመጠባበቅ ላይ ነን። በተጓዳኙም የክልሉን መንግስታዊ ሰብአዊ መብት ኮሚሽነር አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው ባይሳካም በጥረታችን የምንቀጥልና እንደ ቀናንም የምናቀርብ መሆኑን ከወዲሁ መግለጽ እንወዳለን።
ወደ ተከታዩ የመጽሔት ዘገባ እናልፋለን። የእስራኤል መንግሥት በስደተኞች ላይ ያወጣውን ሕግ በመቃወም ቁጥራቸው የበዛ ኤርትራውያንና ሱዳናውያን ስደተኞች ዛሬ ሰልፍ ወጥተዋል። የፖለቲካና የኢኮኖሚ ጥገኝነት ያልተፈቀደላቸው የተባሉት እነዚህ ብዙ ኤርትራውያን ስደተኞች በሦስት ወራት ጊዜ ውስጥ እንዲወጡና ወደ መጡበት ሀገር ወይም ስደተኞቹን እቀበላለሁ ወዳሉት ወደ ሩዋንዳና ዩጋንዳ እንዲሄዱ ባለሥልጣናቱ አሳስበዋል። ካለበለዚያ ለእስር እንደሚዳረጉ የእስራኤል ባለሥልጣናት ትእዛዝ ካስተላለፉ 30 ቀናት ተቆጥረዋል። ወደ ሦስተኛ ሀገር እንዲሄዱ የተነገራቸው ብዙ ስደተኞች በሆሎት የስደተኞች ማቆያ ጣቢያ ውስጥ እንደሚገኙ ታውቋል። የሁለቱም ሀገሮች ስደተኞች የእስራኤል መንግሥት ያስቀምጠውን ውሳኔ እንደማይቀበሉ እየተናገሩ ናቸው። ተከስተ የማነ በእስራኤል ለሰባት ዓመታት ያለ ፈቃድ ኖሯል። እስራኤልን እንዲለቁ ከተነገራቸው ስደተኞች አንዱ ነው። ዛሬ ሰላማዊ ሰልፉ ላይ በሺዎች የሚቆጠሩ ሰዎች መገኘታቸውን ለቪኦኤ ገልጿል። መስታወት አራጋው ተጨማሪ አላት።
የሩዋንዳ ኤምባሲ አካባቢ ነበር ይሄድ ነው። በጃፍ ላይ እኛ አገር አለን፣ መሄድ ከተፈለገ ወደ ሀገራችን ነው መሄድ ያለብን። ሀገራችን አለ፣ ይሄ ሌላ ጉዳይ ነው። እናንተ ግን ለምንድን ነው ያለ ዜጎቻችሁ እንቀበላለን ብላችሁ የምትናገሩት? በቀደም ያደረግነው እና ዛሬ ያደረግነው አንድ አይነት ነው።
ሰላማዊ ሰልፍ ሩዋንዳ ኤምባሲ በእስራኤል ሀገር ስልጣን የለውም። ምን እንዲመልሱላችሁ ነው እናንተ የምትጠብቁት?
የምንፈልገው የሚመለስልን መንፍን እቀበላለሁ ማለት የለባትም። ሩዋንዳ የሩስ ሰዎች ወንድሞቻችን በመላ ዓለም እያየናቸው ነው። እንቀበላለን የሚሉት ስለምንድን ነው? ይሄን የምትሉትም አቁሙት ነው እንጂ ለእስራኤል ሀገር እንዲናገሩልን አይደለም። ለእስራኤል መንግስት ሁሌ እየጠየቅነው ነው። ራሱ እንኳን የእስራኤል ዜጎች ከኛ ጋር የሆኑ ሆነው እየጠየቁት ነው። በቀደም ዮርሻ ላይ አንስተን ነበር። የ11ና የ12 ክፍል ተማሪዎች ሰልፍ ወጥቶ ነበር። እኛ ደግሞ ከነሱ ጋር ቆመን ነበር ናታንያው ጽህፈት ቤት ፊት ላይ እዛ ነው ያመሸ ነው። እና የእስራኤልን መንግስት ከመጠየቀው አቋርጠን አናውቅም። ሁሌ ነው የምንጠይቅ። ዛሬ የነበሩት ብዙ ኢትዮጵያን ቤተሰብ ኃይሎች ነበሩ። በጣም ደስ የሚል ሰልፍ ነበር።
ሱዳናውያንም ከእናንተ ጋር አብረው ነበሩ በሰላማዊ ሰልፉ ላይ
ነበሩ? አዎ ነበሩ። ያው ጥያቄው ለልሳችን ነው። አብረው ነው የወጡት እነሱ። ዛሬ በጣም የሚገርመው በሙሉ ሱቅ ምግብ ቤት ምናምን፣ እኛ የአበሻ ብዙ ምግብ ቤት ብዙ ሱቆች ናቸው ያሉት እና ዛሬ ተዘግቶ ነው የዋሉ። ይህንን ጥያቄ ለማጠንከር በሙሉ ሰው እዛ ነው የዋለው።
የእስራኤል መንግስት ምንም አይነት ለውጥ ወይም ምላሽ አላደረገም አይደል? እስካሁን ድረስ
እስካሁን ምንም አይነት ለውጥና ምላሽ አላደረገም። ለምን አያደርግም? አሁን ወደፊት ነው የሚታየው እንጂ አሁን አያደርግም። ለምን? አንዳንድ ተስፋ የቆረጡ ሰዎች እየሄዱ ስለሆኑ እነዚህ ሰዎች እሱ ካቋረጠው የሚሄዱትን ያቋርጡ ጥምንዳም እያባሰው ነው። አንዳንድ ያፈሳም አለ። ማን እንደምታፈስ መቼ እንደምንታፈስ አናውቅም። ተደብቆ ነው የሚያፍቱት ያቆምታል እንደገና ደግሞ እንደዛ ነው
የኤርትራ መንግስት አንድ ያወጣው መግለጫ ነበር ለተመላሾች ከፍ ያለ ገንዘብ እንዲከፈል እናንተ ተስማሙበታላችሁ
አሁን የኤርትራ መንግስት አሁን ያለው መንግስት ለእያንዳንዱ $50,000 ክፈሉን እኛ ሰዎችን እንቀበላቸዋለን ዜጎቻችን ናቸው እንቀበላቸዋለን በዛ አድርገን ደግሞ እናጣቻቸዋለን ምናምን እዚህ ብዙ ሰው ነው ያለው ብዙ ሰው መንግስቱን የሚደግፋለ መንግስቱን የማይደግፋለ የእስራኤል መንግስት የእኛ ችግር ጠንቅቆ ያውቃል በትክክል በስነ ስርዓት ያውቃል ስለሚያውቅ ወደ ኤርትራ ሂዱ አላለም ወደ ሶስተኛ ሀገር ሶስተኛ ሀገር ሲባል ወደ ለምን ወደ ሰለጠኑ ሀገር ሂዱ አይልም ከለባሰል ፍጀንዛ በዛሬ ያወቀም ችግራችን እስኪ ቀለልልን ድረስ ያው እኛ ሁልጊዜ እንጨዋለን አቅማችን መቸው ነው ምንም የምናደርገው ነገር የለም
ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች በዚሁ እናጠናቅቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርበው መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ 1 ተኩል እስከ 2 ሰዓት የሚተላለፍላችሁን ጋቢናን እንድታደምጡ እንጋብዛለን። አሁን ሰዓቱ 3 ሰዓት ከ31 ደቂቃ ያሳያል። አንድ ማስታወቂያ እናሰማና ወደ ቀሪዎቹ ዝግጅቶች እንሻገራለን።
ሳይፎን ከቪኦኤ በነጻ
ሳይፎን PSIPHON በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም የመረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደዚህ ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል ይላኩ። መልካም ዜና አንድ ቃል ነው @siphon3.com ኢሜል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች ተደረገበት ኢሜል ይደርሶታል። የደረሰዎትን siphonandroid.apk ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኩ ይጫኑት ኢንስቶል ያድርጉት። ከዚያም VOA አምሃሪክ ወይም VOA አማርኛን ወይም ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት እንደፈለጎ መፈተሽ መፈለግ መቅዘፍ ይችላሉ። ሳይፎን ከቪኦኤ በነጻ።
አድማጮች አሁን ወደ ሁለተኛው አጋማሽ እንሻገራለን። በቅድሚያ ዲሞክራሲ በተግባር
ኢትዮጵያ ውስጥ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ በተካሄዱ ግጭቶች ሳቢያ ብዙ ህይወት መጥፋቱና ብዙዎችን ከቤት ንብረታቸው መፈናቀላቸው ይታወሳል። የውጥረቱ አሳሳቢነት የኢትዮጵያን ህዝብ ብቻ ሳይሆን የዓለምን ህብረተሰብ ትኩረት እንደሳበ መሆኑ ይዘገባል። የተባበሩት መንግስታት ድርጅት የዓለም አቀፉ የፍልሰት ጉዳይ ድርጅት ወይም IOM ትናንት ባወጣው ሪፖርት መሰረት ከግጭቶች ጋር በተያያዘ በአሁን ወቅት የሚደርሰው የዜጎች መፈናቀል ከመቼውም ጊዜ በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በመጻር ያወጣው ሪፖርት በአውሮፓ የዘመን አቆጣጠር ከ2015 ዓመተ ምህረት ወዲህ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ በተካሄዱ ግጭቶች ሳቢያ የተፈናቀሉ ሰዎች 1 ሚሊዮን አካባቢ እንደሚደርሱ ይጠቁማል። ከዓለም ከፍተኛ እርዳታ ለኢትዮጵያ የምትለግሰው ዩናይትድ ስቴትስ ይህን ኢትዮጵያ ውስጥ የተከሰተውን የብሔረሰቦች ግጭት የምታየው እንዴት ነው? መፍትሄ ለማምጣትስ ጥረት ታደርጋለች? ባልደረባችን ትዕግስት ገሜ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑትን ኒኮላስ በርኔትን አነጋግራለች። ለዲሞክራሲ በተግባር ፕሮግራም ሰሎሞን ክፍሌ እንደሚከተለው ያቀርበዋል።
ትግስት በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ለኒኮላስ በርነት አስቀድማ ያቀረበችው ጥያቄ በቅርቡ በመስራቅ ኢትዮጵያ በተለይ በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት አስመልክቶ ኤምባሲው የተረዳው ምንድነው የሚል ነበር። ቃል አቀባዩ ይመልሳሉ።
So, well, thanks for the opportunity to talk about this important issue. It's something that
በዚህ እጅግ አስፈላጊ ጉዳይ ላይ እንድናገር እድሉን በማግኘቴ አመሰግናለሁ። ጉዳዩ በጣም በቅርበት የምንከታተለውና ኢትዮጵያውያንን ብዙ ያስጨነቀ መሆኑን እረዳለሁ። የግጭቱ መንስኤዎች ውስብስብ ከመሆናቸው ባሻገር ለኛም አስቀድመን ለመናገር የምንችለው አይደለም። ግጭቱ በትክክል የደረሰበትን ምክንያት በተመለከተ የተለያዩ ወገኖች የተለያየ አስተያየት አላቸው። እኛን ይበልጥ የሚያሳስበን ጉዳይ ግን በግጭቱ ሳቢያ የተፈናቀሉ ሰዎች ያሉበት ሁኔታ ነው። እንዴት ነው እየተረዱ ያሉት? በምን መንገድ ነው መረዳት ያለባቸው የሚሉት ጥያቄዎች ይበልጥ ያሳስቡናል።
ሚስተር በርነት፣ የተፈናቃዮችን ቁጥር በተመለከተ እናንተ ያላችሁ አሃዝ ምን ያህል ነው? እንደማያውቁት መንግስትና ሌሎች ምንጮች የሚሰጧቸው ቁጥሮች የተለያዩ ናቸው። ለቃል አቀባዩ የቀረበው ተከታይ ጥያቄ ነበር።
Well, frankly, this is one of the challenges, is we don't feel that we have access to transparent information about the scope of
እንደ እውነቱ ከሆነ አንዱ ይህን ጥያቄ ለመመለስ ያለብን ትልቁ ፈተና ግልጽ መረጃ ለማቅረብና የችግሩን ስፋት ለማወቅ የሚያስችለን ተደራሽነት አለን ብለን አይሰማንም። ዩናይትድ ስቴትስ ለኢትዮጵያ ትልቁ ነው የሚባለውን ሰብአዊ እርዳታ እንደምትሰጥ ብዙ ሰው ያውቃል። ዩናይትድ ስቴትስ በሀገር ውስጥ በድርቅና ሌሎች ምክንያቶች የተፈናቀሉትን ሰዎች ለብዙ አመታት ረድታለች። መፈናቀልን የሚፈጥረው ደግሞ ግጭት ብቻ አይደለም። ነገር ግን ከኦሮሚያና ሶማሌ በግጭቶች ሳቢያ የተፈናቀሉ ሰዎች ቁጥር ከፍተኛና ቀውሱም የከፋ በመሆኑ የደቀነው ፈተናም ያን ያህል ግዙፍ ነው። ይህን ለመሰለው ግዙፍ ፈተና ምላሽ ለመስጠት ጠንካራ ህብረትና የመረጃ ልውውጥ ያስፈልጋል። ረዳት ውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ከጥቂት ወራት በፊት አካባቢውን በጎበኙ ጊዜ እንዳነሱት ሁሉ የምንሰጠው እርዳታ በተገቢው መልክ እንዴት ለተፈናቃዮች እንደሚደርስ ለማወቅ ጥረት እያደረግን ነው። ምን ያህል ተፈናቃዮች እንዳሉና የት እንደሚገኙ እንዲሁም መንግስት ችግሩን ለመቅረፍ የያዘውን ጥረትና እቅድ በግልጽ ከተረዳን የበኩላችንን ሚና ለመጫወት ነገሮችን ያቀልልናል።
ስለመረጃዎች መጋራትና ችግሩ አውስተዋል ሚስተር በርነት። ያናስ መልክቶ ችግሩ ምንድነው? መንግስት የሚፈጥረው ችግር ነው ወይስ አሁንም በአካባቢው ግጭቶች መቀጠላቸው ነው? ምንድነው መረጃዎችን ለማግኘት አስቸጋሪ ያደረገውና ለሚመለከታቸው ወገን መጋራቱን ያወሳሰበው የሚል ነው ቀጣዩ ጥያቄ።
Sure, I mean anytime there's a conflict the situation is more complicated. You have to be sensitive.
ማለት ግጭቶች በተፈጠሩ ጊዜ ሁሉ ሁኔታዎች ይበልጥ ይወሳሰባሉ። በተለይ ወደ ግጭት ያመሩትን ሀቆች በተመለከተ በጣም መጠንቀቅ ያስፈልጋል። ሁኔታዎች እጅግ ውስብስብ መሆናቸውን መናገር እንችላለን። ነገር ግን በጣም አስፈላጊው ጉዳይ ግልጽነት መኖሩ ላይ ነው። የቆሱን ስፋትና ጥልቀት ማወቅ ግድ ይላል። የኛ ኃላፊነት ደግሞ የተቸገሩትን ለመርዳት ያለን ግብ ምን ያህል ተሳክቶልናል የሚለውን ጥያቄ መመለስ ነው። ብዙውን ጊዜ አጠቃላይ እቅዱን ስንመለከት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመርዳት ቀዳሚ ኃላፊነቱ የሚወድቀው በመንግስት ላይ ነው። በአብዛኛው ደግሞ ከተባበሩት መንግስታት ጋር በቅርበት ተባብሮ ለችግሩ መፍቻ የተቀናበረ እቅድ የሚያወጣው መንግስት ነው።
ዩናይትድ ስቴትስ ለኢትዮጵያ ከዓለም ሁሉ ዋናዋ ለጋሽ ሀገር መሆኗ እሙን ነው። ለመሆኑ ይህን አሁን የተከሰተውን የዜጎች መፈናቀል አስመልክቶ የችግሩን ግዝፈት በማስረዳት በፌደራልም ይሁን በክልል ደረጃ ያለ ባለስልጣን የእናንተ እርዳታ እንደሚያስፈልግ የጠየቀ አለ?
ተጎጂዎችን ለመርዳት የሚያስችል ገንዘብ መመደቡን መንግስት ያወጣውን መግለጫ አይተናል። እዚህ ላይ ግን ደግሜ ማስረዳት የምፈልገው በጣም ጠቃሚ የሚሆነው እቅዱ ሌሎችንም ጨምሮ በደንብ መቀነባበሩ አስፈላጊ መሆኑ ላይ ነው። በዓለም አቀፍ ደረጃ ያለውን ካየን አሁን ጉዳዩ ተነስቷል። ነገር ግን ለአጭርና ለረጅም ጊዜ የሚሆን እርዳታ ማቅረብ የሚቻለው መንግስትና ግብረሰናይ ድርጅቶች በጋራ የተሻለ እቅድ አቀነባብረው ሲሰለፉ መሆኑን በድጋሚ አሰምርበታለሁ።
ዩናይትድ ስቴትስ እንደ አንድ ዋና ለጋሽ ሀገር ተፈናቃዮቹን መልሶ በማቋቋም ረገድ እስካሁን በተጨባጭ የሰጠችው እርዳታ ይታወቃል ወይ? በኢትዮጵያ የአሜሪካ አምባሳደር አካባቢውን በጎበኙበት ወቅት ብዙ ነገሮችን አስተውለዋል። ከዚያ በኋላ የተወሰደ እርምጃ አለ ወይ በእናንተ በኩል?
As you said, the ambassador Rainer visited a couple of locations.
አምባሳደሩ ከሁለቱም ወገን የተፈናቀሉ ሰዎች ያሉባቸውን አካባቢዎች ጎብኝተዋል። አጥብቀን የምናስብበት ጉዳይ ነው። ቀደም ሲል እንደገለጽኩት ደግሞ የአፍሪካ ጉዳዮች ሚኒስትሩ አምባሳደር ዮናልድ ያማሞቶም ይህንን ጉዳይ አንስተዋል አካባቢውን እርሳቸው በጎበኙበት ጊዜ። ነገር ግን ለችግሩ ስፋት ያለው ምላሽ ለመስጠት ደጋግሜ እናገራለሁ፣ የተቀናጀ እቅድ መንደፍ ያስፈልጋል። የምንሰጠው እርዳታ ጥቅም ላይ መዋሉን ለማረጋገጥ የጋራ ፕላን ወሳኝ ነው።
ኢትዮጵያ ውስጥ በብሔረሰቦች መካከል የውጥረቱ እያደገ መምጣት አሳሳቢ ሆኗል። ኤምባሲው እቅድ ይኖረው ይሆን? አፋጣኝ ምላሽ ለማግኘት የሚያስችል በማህበረሰቦች መካከል እርቀ ሰላም የሚያወርድ ዝግጅት ለማስተናገድ ቀጥሎ ለኤምባሲው ቃል አቀባይ የቀረበ ጥያቄ ነው።
Sure, this is something we've been talking about, as you know, I think, quite insistently.
አሁን እኛም በዚህ ጉዳይ ላይ ነበር እየተነጋገርን ያለ ነው። አስገራሚ ነው፣ ምክንያቱም ከሰዎች የምናገኛቸው ምላሾች የተለያዩ ናቸው። አንዳንዶቹ እንዲያውም ውጥረት የለም ይላሉ። በመንግስቱና በማህበረሰቦች መገናኛ ብዙሃን በሁለቱም ወገን የሚሰጡ አስተያየቶችም እንዲሁ የተለያዩ ናቸው። ነገሩ ግን አሳሳቢ ነው። የዘር ልዩነት ኢትዮጵያን ወደፊት በማራመዱ በኩል አይረዳትም። ወደፊት ልናያት የምንፈልጋትን ኢትዮጵያን አያመጣም። ስለዚህ ሁላችንም የምናበረታታው ሰላማዊ ድርድር፣ በመቻቻልና በመከባበር ላይ የተመሰረተ ሰላማዊ ንግግር እንዲኖር ነው። ኢትዮጵያ ደግሞ ረጅም ታሪክ ያላት ሀገር ናት። በታሪኳ ሁሉ ደግሞ የተለያየ እምነትና የተለያየ ቋንቋዎች የሚናገሩ ህዝቦች በመቻቻልና በመከባበር ለረጅም ጊዜ የኖሩባት ሀገር ናት። ያ ተቀይሮ ማየት አንፈልግም። ለምሳሌ በተመለከተ አንድ ያደረግነው ነገር ዘንድሮና ባለፈው አመታዊ የቪዲዮ ውድድር በማዘጋጀት ስለ ጾታ እኩልነትና ስለ አካል ጉዳተኞች አስተምረናል። የዘንድሮው የቪዲዮ ውድድር ደግሞ ርዕሱ ያተኮረው ኢትዮጵያውያን ስለመቻቻልና ተከባብሮ ስለመኖር አስፈላጊነት እንዲተርኩ ነው። ይህን መሰል ውድድር ኢትዮጵያውያን በአንድ ሀገር ውስጥ ሲኖሩ ጠንካራ ተቻችሎና ተከባብሮ የመኖር ታሪካቸውን ለማቆየት ያስችላቸዋል የሚል እምነት አለን።
ኤምባሲው ከዚህም በተጨማሪ በፌስቡክ ገጹ ላይ ከአድማጮችና ከፕሮግራሙ ተከታታዮች ለሚቀርቡለት ልዩ ልዩ ጥያቄዎች መልስ በመስጠት ሐሳቦች በነጻ እንዲዘዋወሩ ለማድረግና ልምዶችን ለመለዋወጥ እንደሚሞክር በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርነት አክለው አስረድተዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ዓለም አቀፍ የፍልሰተኞች ጉዳይ ድርጅት IMO ገለጻ መሰረት ከግጭቶች ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ OCHA ያወጣው ሪፖርት ደግሞ እንደ አውሮፓ አቆጣጠር ከ2015 ወዲህ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች ሳቢያ የተፈናቀሉ ህዝቦች 1 ሚሊዮን አካባቢ እንደሚደርስ ይጠቁማል።
ሰላሞንና ትግስት ገመን እንዲሁም ያቀረበችውን ተስተባብላቸው እናመሰግናለን። ወደ አሜሪካና ህዝቧ ስንሻገር የጥቁሮች ታሪክ ወር ይሆናል ርዕሱ።
በያዝነው ወርሃ ፌብርዋሪ ከሚዘከሩ ስማቸው የገነነ ጥቁር አሜሪካውያን መካከል ሃሪየት ተብማን የሚዘለሉ አይደሉም። ሃሪየት ተብማን በ1822 ዓመተ ምህረት የተወለዱ ጊዜ አራሚታሮስ ነበሩ ስማቸው። የተወለዱበትን ወርና ቀን ብዙ ቦታ ፈልጌ ማግኘት አልቻልኩም። ያረፉት ግን መጋቢት 1905 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር፣ በአውሮፓው ደግሞ ማርች 10913 ዓመተ ምህረት እንደነበረ ተጽፏል። የ91 ዓመት ዕድሜ ባለጠጋ ሆነው ነው ያረፉት ገናናይቱ ተብማን። ሐርየት ተብማን የተወለዱት ከባሪያ ወላጆች በባርነት ውስጥ ነበር። እኒህ ሰው ግን በኋላ ባርነትን ከዩናይትድ ስቴትስ ፊት ላይ ነቅለው ከጣሉ የነጻነት ታጋዮችና ተጋዳዮች አንዷ ሆኑ። ራሳቸው ከባሪያ አሳዳሪዎቻቸው አምልጠው ራሳቸውን ነጻ ያወጡት ጸረ ባርነት ታጋዮች ተብማን በፈጸሟቸው 13 ተከታታይ ግዳጆች በባርነት ውስጥ ይማቅቁ የነበሩ ሌሎች 70 የቤተሰቦቻቸው አባላትና ጓደኞቻቸው የሆኑ ሰዎችን አስመልጠው ነጻ አውጥተዋል። ሐርየት ተብማን የሰብአዊነትና የመብቶች ተሟጋች ሆነው ነፍጥም ይዘው ለያኔዎቹ የአሜሪካ የእርስ በርስ ጦርነት ዘመን ጸረ ባርነት ታጋዮች ስካውት ሆነው መረጃ ሲያነፈንፉና ሲያቀብሉ ነበር። ተብማን የተወለዱት በሜሪላንዷ ዶርቸስተር አውራጃ ውስጥ ነበር። ያረፉት ኦበርን ኒውዮርክ ነው። የሐርየት ተብማን ታሪክ እንዲህ በአጭር ተነግሮ የሚቋጭ አይደለም። በነጻነትና በመብቶች መዛግብት ላይ ጎልቶ እንዳበራ ይኖራል። ጥር 30 1986 ዓመተ ምህረት በዚህ ትረካ ውስጥ ተለይቶ ካልተነገረ በስተቀር ጊዜዎች ሁሉ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ልክ የዛሬ 24 ዓመት ዛሬ ዊትኒ ሂውስተን የአሜሪካ ሙዚቃ ምሽት 6 ሽልማቶችን ጠቅልላ ወስዳለች።
Don't cry. We both know I'm not what you need. And I will always love you.
የጥቁሮች ታሪክ ዝክር አባት የተባሉ የሚጠሩት ካርተር ጂ ውድሰን የመጀመሪያውን ብሔራዊ ኔግሮ ሳምንት እንዲታሰብ ሐሳብ ያቀረቡትና የጀመሩት ዛሬ በ1918 ዓመተ ምህረት ነበር። የጥቁሮች ታሪክ ሲዘከር ከያኔ እስከ ዛሬ ይህ ወር 92ኛ መሆኑ ነው። ገናናው ቡጢኛ ካሸስ ክሌይ ሃይማኖቱን ወደ እስልምና ለውጦ ስሙም መሐመድ አሊ መሆኑን ያሳወቀው ዛሬ በ1956 ዓመተ ምህረት ነበር። ይህ የመሐመድ አሊ ሃይማኖትና ስም መቀየር የቅንጦት ወይም እምነት የመቀያየር አባዜ ጉዳይ አልነበረም። በአሜሪካ ጥቁሮች የሲቪል መብቶች ትግል ታሪክ ውስጥ ራሱን የቻለ ታሪክ ያለው የብርቱ ተቃውሞ መግለጫ ነበር። ክሪስ ሮክ በሽልማት ያጌጠው ኮሜዲያን፣ ተዋናይ፣ ጸሐፊና ዳይሬክተር ዛሬ ልክ 52 ዓመቱን ደፈነ። ሃፒ በርዝዴይ ክሪስ። Celebration, Bakool and the Gang. በቢልቦርድ ሃት 100 ሰንጠረዥ ላይ አንደኛውን ቦታ ተቆናጦ ለሁለት ሳምንታት ነቃይ አጥቶ ሰንብቷል። ዛሬ በ1973 ዓመተ ምህረት ነበር ሴሌብሬሽን ወደዚያ ማማ ይወጣው። አስተውሱ ልክ የዛሬ 37 ዓመት ዛሬ ዛሬ 1976 ዓመተ ምህረት 34 ዓመት መሆኑ ነው። የማይክል ጃክሰን ትሪለር 25 ሚሊዮን ቅጅቶች በዓለም ዙሪያ ተሸበቸቡና በዓለም የክብረ ወሰኖች መዝገብ ጊነስ ቡክ ኦፍ ሪከርድስ ውስጥ ገባ።
የመጨረሻው የረቡዕ ዝግጅት ላይ ደርሰናል። ሴቶችና ቤተሰብ
ሴቶችና ቤተሰብ ቆንጅት እንግዲህ ያንቺ ነው መናገሪያው ምን ያልሽው?
እሺ በብዙ ሀገሮች የተለመደና ስር ሰዶ የኖረ ባህላዊ ልማድ የሴቶች ግርዛት አብዛኞቹ የአፍሪካ በሆኑ 30 ሀገሮች ይፈጸማል እንደየባህሉ። ለዚህም ነው የተባበሩት መንግስታት ድርጅት የትናንቱን የአውሮፓውያን የካቲት 6 February 6 በየአመቱ ለሴቶች ግርዛት ትዕግስት እንደሌለ ማስታወቂያ ዓለም አቀፍ ቀን ብሎ ያወጀውና በየአመቱ የሚታሰበው። ኢትዮጵያ ውስጥ ከሴቶች 3/4ኛውን አሃዝ የሚይዙት የዚህ ለህመም የሚዳርግ አንዳንዴም ለህይወትን ጭምር አስጊ የሆነ ልማድ ሰለባ ሆነው የሚኖሩ ናቸው። የአሜሪካ ድምጿ ዴብራ ብሎክ በኢትዮጵያ የአፋር ክልል አንድ ሆስፒታል ሴቶችን ለመታደግ የያዘውን ጥረት ትመለከታለች። በኢትዮጵያ አፋር ክልል ዘግናኝ የሆነው የሴቶች ግርዛት ልማድ በብዛት ይካሄዳል። የ25 ዓመቷ ወጣት ከዲጃ ምስሏ እንዲቀረጽ ሰው ጉዳዩን እንዲያውቅ አልፈለገችም። የሰባት ቀን አራስ ሳለች እንደተገረዘች ትናገራለች።
ጋዱ ሹነባ ታሃ ያፊተካ
የሰባት ቀን ልጅ ሆኜ ነው የገረዙኝ። ሽንቴን ለረጅም ጊዜ መያዝ አልችልም። ሽንቴ ሲመጣ ያመኛል፣ ያቃጥለኛል ትላለች ከዲጃ። የወር አበባ ማየት ስጀምር ደግሞ ህመሙ እየባሰብኝ መጣ። ባላገባው ግንኙነት ስናደርግ በጣም ያመኝ ጀመር ስትል ትሰማለች። ያገባችው በ14 ዓመቷ ነው ከዲጃ። የመጀመሪያ ልጄን በአሳር ተገላገልኩ ትላለች። ሁለተኛውንና ሶስተኛውን ልጅ ከወለደች በኋላ ደግሞ ከኩላሊትና ከሽንት ቧንቧዎች ተያያዥ ህመም ታማ ከሞት አፋፍ ደርሳ እንደነበረም ታስታውሳለች። ታዲያ እንዲህ ያሉት ችግሮች እንደ ከዲጃ በብዙ ሴቶች ላይ ነው የሚደርሱት። እንደ አውሮፓውያን አቆጣጠር በ2016 በተካሄደ የኢትዮጵያ የጤና ጥናት ከሀገሪቱ ሴቶች 3/4 የሚሆኑት ለጎጂው ልማድ የተጋለጡ መሆናቸውን ያመለክታል። በአፋር ክልል ደግሞ ከ10 ሴቶች 9ኙ ይገረዛሉ። አብዛኞቹ አንድ ዓመት ሳይሞላቸው ነው የሚገረዙት። አፋር ውስጥ የሚገኝ አንድ ሆስፒታል የሚሰሩ ሐኪም ሲናገሩ ከባህል ጋር የተያያዘ ልማድ በመሆኑ ወላጆችን ይህንን ድርጊት በተመለከተ አስተያየታቸውን እንዲቀይሩ ማድረግ ቀላል እንዳልሆነ ይናገራሉ። ሆኖም በሕክምና እርዳታ ሴቶቹን በወሊድ ወቅት ስቃይ እንዳይበዛባቸው ለማድረግ ልንረዳ እንችላለን ብለዋል ዶክተር ሳሌ ዩሱፍ ኢማም የአሳይታ ሆስፒታል የሕክምና ዳይሬክተር።
እንግዲህ በእያንዳንዱ
We perform a de-infibulation procedure in which we make
በግርዛቱ ወቅት ተገጥሞ የተሰፋውን የሰውነታቸውን ክፍል በቀዶ ጥገና መልሰን እንከፍተዋለን ማለት ነው።
ሴቶች በዚህ በግርዛቱ ምክንያት ያለባቸውን ስቃይ የሚያቀል እርዳታ ፍለጋ ወደ ሆስፒታሉ ይመጣሉ ብለዋል ዶክተር ሳለህ ዩሱፍ።
Most of them are also very stressed emotionally. After receiving our pain-free de-infibulation service,
አብዛኞቹ ሴቶች በከባድ ጭንቅ ውስጥ ሆነው ነው የምናገኛቸው። ህመም እንዳይሰማቸው በማደንዘዣ ያን በግርዛቱ ተገጥሞ የተሰፋውን እንከፍተዋለን እፎይ ብለው ወደ ቤታቸው ይመለሳሉ።
እኚህኛይቱ ደግሞ ቀድሞ ጋራጅ የነበሩ ዛሬ አዋላጅነት የሚሰሩ ናቸው። አዱ አብደላ ዱባ ይባላሉ።
አፍባ ሰግዲ ካዱ ታና ደጋሃይኒ ካዱ መንጎም እንደነብል ይክያኪ ተክሱጊ ኡርጎ ካላክሱጊኒ ሜ አባይ ዶለት
ሴቶች ልጆችን በመላጭ ነበር የምገርዛቸው ሲሉ ያስታውሳሉ አዱ አብዱላ። ታዲያ ምላጩ እጅግ ስለት ያለው መሆኑን ሁሌም አረጋግጣለሁ አሉ። አለዚያ ልጆቹ እጅጉን ስለሚያማቸው መገረዙ የሴቶችን ልጆች ክብረ ንጽህና ለመጠበቅና ለትዳራቸው ታማኝ መሆናቸውን ለማረጋገጥ ይጠቅማል ብዬ አምን ነበር ብለዋል። በዚያ ምክንያት ነበር ጋራጅነት የቀጠልኩት አሉ። ስልጠና ከተሰጠኝና በተለይም የሃይማኖት መሪዎችና መንግስት ካስተማሩኝ በኋላ ግን የማይገባ ድርጊት መሆኑን የልጆቹን ህይወት የሚያበላሽ እንደሆነም ተገነዘብኩ ብለዋል ያፋር ክልሏ የቀድሞ ጋራጅ ያሁኒቱ አዋላጅ አዱ አብዱላ። የኢትዮጵያ መንግስት በህዝብ ጤና ጥበቃ አገልግሎቶች አማካይነት ጸረ የሴቶች ግርዛት ጥረት ያደርጋል። በሰባት ቀኔ የልማዱ ሰለባ ሆኛለሁ ያለችው ከዲጃ እለት በለት ባገኘሁት ቦታና መንገድ ሁሉ ግርዛትን ለማስቆም ተነስቻለሁ ብላለች።
እኔ ንጋትኪኪ እንሂታ ወሐክሌት
አሁንም ልጆቻችን መገረዝ አለባቸው የሚሉ ወላጆች ሲያጋጥሙኝ ተገቢ እንዳልሆነ ላሳምናቸው እሞክራለሁ ብላለች። ሴቶች ልጆች እኛ ባለፍንበት ስቃይ ውስጥ ማለፍ የለባቸውምና የተባበሩት መንግስታት ድርጅት እንደሚያመለክተው በአለም ዙሪያ ከተለያዩት የሴቶች ግርዛት አይነቶች ያንዱ ሰለባ የሆኑ ሴቶች ቁጥር ወደ 200 ሚሊዮን እንደሚጠጋ ነው የሚገመተው። ከነዚህ ውስጥ 44 ሚሊዮኑ እድሜያቸው ከ14 ዓመት በታች የሆኑ ሴቶች ልጆች ናቸው።
አመሰግናለሁ ቆንጂት ለዝግጅቱ። ጥቂት ደቂቃዎች ይቀሩናል ፕሮግራማችን ሊጠናቀቅ። አሁን የፕሮግራም ማሳሰቢያ አለን።
አንድ አመት ወይም ከአራት ፎቶ ቀናት ቆይታዬ በኋላ ሲወጣ እየተቀበለኝን ህዝብ ሳይ እኔ አካባቢ ያሉ ትምህርት ቤት ተማሪዎች ሁሉ በሰልፍ እየመጡ ሲጠይቁኝ፣ በተለይም በሁለት ሚሊዮን የሚገመት የአምቦ መስመር ህዝብ ወጥቶ ሲቀበለኝ፣ ምናልባት ኢህአዴግ እኔ አንድ አመት እስር ቤት በቆየሁበት ጊዜ የኦሮሞ ወጣቶችን ሲያደራጅልን የቆየ ይመስላል። በህልም ደረጃ ያላሰብኩ የህዝብ ብዛት ነው እስካሁንም እየመጣ የሚጠይቀኝ።
በቅርቡ ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ድምጽ ነው የሰማነው። በዝግጅት ክፍላችን የጥያቄው መልስ ፕሮግራም ከነገ በስቲያ አርብ ቀርበው የእናንተን የአድማጮቻችንን ጥያቄዎች ያስተናግዳሉ። ጥያቄዎቻችሁን ዛሬ ምሽቱን ቢሻችሁ በአስተያየት መቀበያ ቴሌፎን በ202-205-9942 የውስጥ መስመር 14 አሊያም በኢሜይል horn@voanews.com ላይ ላኩልን። ስልክ ቁጥራችሁን ከላካችሁልን ደግሞ ዶክተር መረራ ሲቀርቡ ጥያቄዎቻችሁን በቀጥታ ለሳቸው እንድታቀርቡ እንደውልላችኋለን። ለጥያቄው መልስ እንግዳ ዶክተር መረራ ጉዲና።
ክቡራትና ክቡራን አድማጮች ዝግጅቶቻችን amharic.voanews.com ላይ ከዌብሳይታችን እንደዚሁም VOA Amharic ብላችሁ ከፌስቡክ ገጻችን ማግኘት ትችላላችሁ። ሐሳቦቻችሁን በፌስቡክና በትዊተር አንሸራሽሩ። እንግዲህ ወደ መጠናቀቁ ነው ዝግጅታችን። ለዛሬ ስናስተናግዳችሁ ያመሸነው በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
ቆንጂት ታዬ ነን።
አብራችሁን ስለቆያችሁ እናመሰግናለን። ፕሮግራሙን የመሩልን ፋሲል ገበየሁና ብርሃን ኃይሉ ናቸው። ቀጥሎ የትግርኛ ዝግጅት ይቀርባል።
እስከዚያው
ከማይክል ጃክሰን ትሪለር ጋር እንተዋችሁ። ልክ የዛሬ 34 ዓመት ጊነስ ቡክ ኦፍ ሪከርድ የገባ ዝማሬ ነው ትሪለር። You start to feel